ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው።
እኛ ደካማ አልቃሻ ምንም የማናውቅ አይደለንም። ስልጣን አለን፣ ኃይል አለን። በእናንተ ውስጥ ያለው በዓለም ካለው ይበልጣል። ትናንትና ማታ 3 ክፍሎች ያሉት የማይታይ መንግስት የሚባል ትምህርት ማስተማር ጀምሬያለሁ። ኢየሱስ ክርስቶስ በመጀመሪያው ስብከቱ እንዲህ ብሏል፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። እውነቱን ለመናገር በአዲስ ኪዳን መጽሐፍ ቅዱስ ውስጥ ስለ እግዚአብሔር መንግስትና ስለ መንግስተ ሰማያት ያወራል። እና አንዳንዴ ስንቶቻችን ያ ምን ማለት እንደሆነ በደንብ አናውቅም ብዬ ጠይቃለሁ። አያችሁ፣ የምንኖረው አንዳንዶች መንግስት ብለው በሚጠሩት በአሜሪካ ውስጥ ነው። እንግሊዝ የሚጠራው መንግስት ተብሎ ነው። በመንግስት ውስጥ በአይናችን የማናየው ነገር ግን በአይናችን ከምናየው በላይ አስፈላጊ የሆነ ሌላ መንግስት አለ። ጳውሎስ እውነቱን ያውቁ ዘንድ የልባቸው አይኖች ይብሩ ብሎ ጸልዩዋል። ስለዚህ እኔ እነዚህ አይኖች አሉኝ፣ ነገር ግን በልቤ ውስጥም ነገሮችን የማይበት አይን አለኝ። ነገር ግን እነሱን የማየው በእምነቴ ነው። እነሱን የማየው የእግዚአብሔርን ቃል ስለማምን ነው። እና የማምነው ነገር በደንብ ስለማምን ማንም ከኔ ሊወስድብኝ አይችልም። በትንሹ ማመን አንድ ነገር ነው፣ ነገር ግን እንደዚህ ስትሆኑ ሌላ ነው። ነገሮችን ማመን ብቻ ሳይሆን እውነት እንደሆኑ የምታውቁበት ደረጃ ላይ ስትደርሱ ልዩ ነው። ማለቴ እንደምታውቁት በትክክል ታውቃላችሁ። እና ስለዚህ ታውቃላችሁ እግዚአብሔር ያለምንም ቅድመ ሁኔታ በፍጹም እንደሚወደን ማወቅ አለብን። ከሱ የሚበልጥ ምንም ነገር የለም። በሕይወታችሁ የሆነ ችግር ሲያጋጥማችሁ እግዚአብሔር አይወደኝም አትበሉ። አዎ፣ እግዚአብሔር ይወዳችኋል። የእግዚአብሔር ቃል እንደዚህ ይላል፣ በእሱ ፍቅር ልንመራና ልንታነጽ ይገባል። በሮሜ ሰዎች ምዕራፍ 8 ላይ ከአሸናፊዎች በላይ እንደሆንን ያወራል። እና ከአሸናፊዎች በላይ ነን ማለት እሱም ማለት ውጊያው ከመጀመሩ በፊት ጦርነቱን አሸንፋቸዋል ማለት ነው። እሱ በጣም ኃይለኛ የሆነ የመኖር መንገድ ነው። አሁን የምንጓዘው መጨረሻው ምን እንደሆነ በምናውቀው ነገር ላይ ነው። ነገር ግን በምንጓዝበት ጊዜ መጨረሻው ምን እንደሆነ እንደምናውቅ ልንገነዘብ ይገባል። አላየነውም፣ ነገር ግን በጥሩ መልኩ እንደሚጠናቀቅ እናውቃለን። ባለፉት የተወሰኑ ዓመታት የተወሰነ ልምድ አዳብሬያለሁ። ምንም ነገር ቢሆን በጥሩ ሁኔታ ያበቃል እላለሁ። ይህ በጥሩ ሁኔታ ያበቃልና እግዚአብሔር ጥሩ የሆነ ነገር ያደርግልኛል። ከዚህ በፊት የማላውቀውን ነገር አውቃለሁ እና ከበፊቱ የተሻልኩ ሆናለሁ። በሕይወታችሁ መጥፎ ነገር ሲያጋጥማችሁ ራሳችሁ ማበረታታት ትችላላችሁ። አሁን ስንቶቻችሁ በሕይወታችሁ በጣም ከባድ የሆነ ነገር እያሳለፋችሁ ነው? ደህና እያችሁ ዛሬ እዚህ የመጣችሁት ለመበረታታት ነው። ላበረታታችሁ ፈልጋለሁ። በሕይወታችሁ የማታዩት በጣም ብዙ ጥሩ ነገሮች እየሆኑ ነው። ስለዚህ ልትበረታቱ ይገባል። በሕይወታችሁ ምንም ነገር እየሆነ ስላላያችሁ ምንም ነገር እየሆነ አይደለም ማለት አይደለም። እግዚአብሔር እኛ ከማየታችን በፊት በሕይወታችን ከኋላችን ሆኖ በጣም ብዙ ስራ ይሰራል። አሜን። ማለቴ ዛሬ እኔን እዚህ ጋር ታዩኛላችሁ፣ ነገር ግን እኔ እዚህ ጋር ለመድረስ ምን ያህል ስራ እንደሰራው ምንም አታውቁም። ለማስረዳት ብሞክር እንኳን አልችልም። በፊት ከነበርኩበት ቦታ አሁን ወዳለሁበት እንዴት ትደርሳላችሁ? አንድ እርምጃ ወደፊት እየሄዳችሁ ቀን በቀን ተስፋ ለመቁረጥ መማር 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 ሁልጊዜ መማር መማር መማር። ብዙ የማላውቀው ነገር አለ፣ ነገር ግን የማውቀውን ነገር ነግራቸዋለሁ። እኔ እግዚአብሔር እንደሚወደኝ አውቃለሁ አውቃለሁ። እሱ እኔን መውደድ መቼም እንደማያውቆም አውቃለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንዲህ ይላል፣ ሐወደዳችሁኝ ትእዛዜን ትጠብቃላችሁ። እሱ ትእዛዜን ከጠበቃችሁ እወዳችኋለሁ አላለም። እሱ ይወደናል። በእሱ ፍቅር ምክንያት ሁልጊዜም ትክክለኛውን ምላሽ መስጠት አለብን። ታዛዥ በመሆን ትናንትና የተጠቀምኩትን ቃል ዛሬም እጠቀመዋለሁ። እንደማስበው ከሆነ ይህ ቃል አንዳንድ ሰዎች በጣም መጥፎ ቃል ነው። ቃሉ መስዋዕትነት ነው። እግዚአብሔር እንድትሆኑ የሚፈልገውን ክርስቲያን መሆን ከፈለጋችሁ እና ዓለምን ማንቀጥቀጥ ከፈለጋችሁ እና ለራሳችሁ ብቻ መኖር የለባችሁ። እግዚአብሔር እናንተ የሚያስደስታችሁ ነገር እንዲሰጣችሁ ሁልጊዜ አትጠይቁ። ከሱ የሚበልጥ በጣም ብዙ ነገሮች አሉ። ዘላለማዊነት ለዘላለም ነው። በአእምሯችን ልንረዳው አንችልም። በዘፍጥረት ላይ ስታነቡ በመጀመሪያ ላይ ስለተፈጠሩ ሰዎች ታያላችሁ እና ታውቃላችሁ። ሰዎች በጣም ኃይለኛና ጠንካራ ነበሩ። በመጀመሪያ አዳም ለ900 ዓመታት ኖሯል። ከዛን የሱ ልጆች ለ860 እና 850 ዓመታት ኖረዋል። ከዛን ማቱሳላ እንደማስበው ለ930 ዓመታት ኖሯል። ዳቢሎስ እኛን ስለ መሞት ለማስተማር በጣም ብዙ ጊዜ ወስዶብታል። ከዛን ባነበባችሁ ቁጥር የህይወት ዘመናችን እያጠረ መጥቷል። ለምን እንደሆነ ታውቃላችሁ? በዓለም ላይ በጣም ብዙ ኃጢአት በገባ ቁጥር በህይወታችን ያሉ ነገሮች ላይ ብዙ ተጽዕኖ ይፈጥራል። አሜን። እና እንደዛ አይነት ኑሮ እንዲኖረን ከፈለግን የምናገረውን ስሙኝ። ኢየሱስ ክርስቶስ ቃል የገባላችሁን ህይወት መኖር ከፈለጋችሁ ወሬ አውሩበት፣ ስብከት ስሙበት እያልኩ አይደለም። እያልኩ ያለሁት ኑሩበት ነው። ያ ደስታና ሰላም እንዲኖራችሁ ከፈለጋችሁ በኢየሱስ ምን እንደሆናችሁ እወቁና እግዚአብሔር በእናንተ ውስጥ የማይቻለውን ነገር ሲያደርግ ተመልከቱ። ኢየሱስ ክርስቶስ ለእኛ ብሎ ያደረገውን መስዋዕትነትን እንደ ምሳሌ መከተል አለብን እና እግዚአብሔር በጣም ትንሽዬ መስዋዕትነትን እንድንከፍል ሲጠይቀን ምንም አይነት ክርክር ሊኖር አይገባም። እግዚአብሔር ከእናንተ ምንም አይነት ነገር ሊወስድ እየሞከረ አይደለም። ሁልጊዜ ለእናንተ የሆነ ነገር ሊሰጣችሁ እየሞከረ ነው። አሜን። ስለዚህ ስንቶቻችሁ የማናየው ሌላ መንግስት አለ ብላችሁ ታምናላችሁ? ነገር ግን አያችሁ፣ ብዙ ጊዜ በደንብ ስለ እሱ ልናስብ ይገባል። በቆላሲያስ 3 ላይ ምን ይላል? አሳባችሁ በላይ ባለው እንጂ በምድራዊ ነገር ላይ አይሁን። ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯልና። አሁን ይሄ ማለት ሁልጊዜ በየቦታችሁ እየሄዳችሁ ስለ ገነት ታስባላችሁ እና ከእውነታው ርቃችሁ ስለምንም ነገር አታምኑም ማለት አይደለም። ነገር ግን ማድረግ ያለብን ታውቃላችሁ፣ ማታ ልትተኙ ስትሉ መተኛት ካቃታችሁ፣ እኔ የማደርገው ይህንን ነው። ይህንን ማድረግ ችግር የለውም፣ ምክንያቱም እግዚአብሔር እንደ ትንሽ ልጆች ሁኑ ብሏል። ስለዚህ ከእግዚአብሔር ጋር መደሰት ከፈለጋችሁ ሰዎች የሚያደርጉትን ነገር ማድረግ ትችላላችሁ። ማታ ላይ በአልጋዬ ላይ ሆኜ መተኛት ስፈልግ እግዚአብሔር እዚህ ምድር ላይ ከእኔ ጋር ያለውን ነገር ከጨረሰ በኋላ ስለሚሆነው ነገር አስባለሁ። ማለቴ በእንቁ ባሸበረቀው በር ላይ መጥቶ አብሮ ያስገባኛል ወይስ እሱ ያገኘኛል? ስለዚህ ስለ እሱ አስባለሁ። እሱን ሳገኘው ስለሚሆነው ነገርና ስለምን እንደማወራ ስለ ነገሮች አስባለሁ። ስለ እንደዚህ አይነት ነገሮች ማሰብ ስትጀምሩ በፍጥነት ትተኛላችሁ። አሁን መጨነቅ ከፈለጋችሁ ዳቢሎስ ሳተኙ እንድታድሩ ያደርጋችኋል። እየሰማችሁኝ ነው? ነገር ግን አእምሯችሁን እግዚአብሔር ላይ ካደረጋችሁ በጣም በፍጥነት እንቅልፍ ትተኛላችሁ። እኔ እንደማስበው ከሆነ እግዚአብሔር አሁን ከምናውቀው በላይ ስለ ገነት ብዙ ነገሮችን የማይነግረን ምክንያት ማለት የሆነ ነገሮች ነግሮናል። እንባ የለም፣ ማልቀስ የለም፣ ሀዘን የለም፣ በጣም የሚያምር ይሆናል እና እንደዚህ አይነት ነገሮች። ነገር ግን የማናውቀው በጣም ብዙ ነገሮች አሉ። እዛ ስንሄድ ምን እንደምናደርግ አናውቅም። ሌሎች ነገሮች እና እኔ እንደማስበው ከሆነ እግዚአብሔር ተጨማሪ ነገሮችን ያልነገረ ምክንያቱም በጣም አስገራሚ ስለሆነ እግዚአብሔር ሊያስረዳን ቢሞክር እንኳን አይገባንም። አንዳንድ ጊዜ ዮሐንስ ራእይን ስታነቡ ምን የምትሉት ዮሐንስ ስለ ሰማያዊ ነገሮች ራይ ባየ ጊዜ ሰዎች በሚገባቸው መልኩ ለማስረዳት ሞክሯል። በመጨረሻ ከዚህ ሰውነታችን ስንወጣ በጣም አስገራሚ ነገሮች ይኖራሉ ብዬ አስባለሁ። ስለ ነጻነታችሁ አስቡ። ወፍራሳ ጨምሩ መብላት ትችላላችሁ። የሚያወፍር ነገር የለም። ያለ እንቅስቃሴ ጡንቻ ታገኛላችሁ። እኔ አላውቅም፣ በጣም በጣም ድንቅ ይሆናል። ስለዚህ በማይታየው መንግስት ውስጥ እንኖራለን። በአንደኛ ቆሮንቶስ 13 ላይ እንዲህ ይላል፣ ያ ቀን ሲመጣ አሁን የምንኖረው በጥቁር መስታወት ላይ እንደሚያዩ ሰዎች ነው። ነገሮችን እናያለን፣ ነገር ግን ጭጋጋማና ደመናማ በሆነ መልኩ ነው። የሆኑ ነገሮችን ታያላችሁ፣ ነገር ግን በግልጽ እያያችሁ አይደለም። ነገር ግን ያ ቀን ሲመጣ ኢየሱስ ሊወስደን ሲመጣ ፊት ለፊት እናየዋለን ይላል። አስደሳች ነው የሚሆነው። ፊት ለፊት እናየዋለን። አሁን የምናውቀው በከፊል ነው፣ ነገር ግን በዛ ጊዜ ሙሉ በሙሉ እናውቃለን። አሁን አንድ ቀን መልስ አገኛለሁ ብላችሁ የምትጠብቁት በጣም ብዙ ጥያቄ ይኖራችኋል። ያ ቀን ሲደርስ ግን ግድ አይኖራችሁም። ራሳችንን በጥያቄዎች እናስጨንቃለን። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ይጀምራል። ኢየሱስ ፊልጶስ ቂሳርያ ወደ ተባለው አገር በደረሰ ጊዜ ደቀ መዛሙርቱ ለመሆኑ ሰዎች የሰውን ልጅ ማን ነው ይላሉ ብሎ ጠየቃቸው። እነርሱም አንዳንዶቹ መጥምቅ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ደግሞ ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። አያችሁ፣ ወደ ገነት በእናታችሁ እምነት ምክንያት አትገቡም። ከእግዚአብሔር ጋር ራሳችሁ ልትራመዱ ይገባል። የራሳችሁ እምነት ሊኖራችሁ ይገባል። ለራሳችሁ ልታውቁ ይገባል። እናንተስ እኔን ማን ትሉኛላችሁ አላቸው። ጴጥሮስ ሁልጊዜ ለማውራት ፈቃደኛ ስለሆነ እንዲህ አለ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እሱ ከተናገረው በላይ እናንተን ለማስረዳት ምንም ነገር ማለት የምችል አይመስለኝም። እናንተስ እኔን ማን ትሉኛላችሁ አላቸው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ኢየሱስም እንዲህ አለው፣ ቃሉም እንዲህ ይላል፣ የዮና ልጅ ስምዖን ሆይ ብፁህ ነህ። ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አያሸንፏትም። አሁን ኢየሱስ ክርስቶስ እያወራ ያለው አለት ጴጥሮስ አይደለም፣ የጴጥሮስ እምነት ነው፣ የእምነታችን አለት ነው። እናሱም እንዲህ አለ፣ የመንግሥተ ሰማይን መክፈቻዎች እሰጥሃለሁ። ትላንትና ማታ ስለ ቁልፎች እንደማወራ ነግሬያቸዋለሁ፣ ምክንያቱም ቁልፎች በርን ይከፍታሉ። በመጽሐፍ ቅዱስ ውስጥ የራሳችን የሆኑ ብዙ ነገሮች እንዳሉ ይነግረናል። ነገር ግን እንደምንም ሆኖ እነሱ ማግኘት አልቻልንም። ስለዚህ ስብከቶችን እንሰማለን፣ መጽሐፍቶችን እናነባለን። ነገር ግን እውነተኛ ከሆንን በእውነቱ በቀን ተቀን ሕይወታችን እያገኘ ነው አይደለም። መጽሐፍ ቅዱስ እንዲህ ይላል፣ ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ነገር ግን ብዙዎቻችን እንደዛ እናደርግም። እንዲህ ይላል፣ መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏቸዋል። ምድራዊ ሐሴት አይደለም፣ ነገር ግን የእግዚአብሔር ሐሴት ነው። ነገር ግን ሁልጊዜ እውነተኛ ደስታ ያላቸው ስንት ክርስቲያኖችን ታውቃላችሁ? እኔ እንደማስበው ከሆነ ወጥነት አንዱ የሕይወታችን ግብ ሊሆን ይገባል። ሁልጊዜ አዎንታዊ መሆን አለብን። ሁልጊዜ መጸለይ አለብን። ሁልጊዜ ታዛዥ መሆን አለብን። ሁልጊዜ ሰላማዊ መሆን አለብን። ሁልጊዜ ደስተኛ መሆን አለብን። ዓለም የፈለገውን ነገር ያድርግ፣ እናንተ አይናችሁን ኢየሱስ ክርስቶስ ላይ አድርጉ። የምንራመደው በእምነታችን እንጂ በአይናችን አይደለም። አሜን። ስለዚህ የመንግስተ ሰማይን መክፈቻዎችን እሰጣለሁ። በምድር ያሰርከ ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታ ሁሉ በሰማይ የተፈታ ይሆናል። አሁን ለጴጥሮስና ለቤተክርስቲያን ኃላፊነት እየሰጣቸው ነው። እኛ ደካማ አልቃሻ ምንም የማናውቅ አይደለንም። ስልጣን አለን፣ ኃይል አለን። በእናንተ ውስጥ ያለው በዓለም ካለው ይበልጣል። አልችልም የሚለውን ቃል አስወግዱት፣ ከቋንቋችሁ አውጡት። አንዳንድ ጊዜ መስራት የማንችላቸው ነገሮች ማመን አለብን እና የፈለጋችሁት ነገር ሁሉ ጊዜ አታደርጉም፣ ነገር ግን እግዚአብሔር እንድትሰሩ የነገራችሁን ነገር ታደርጋላችሁ። ከእኔ ጋር ናችሁ? ፊት ለፊት ላይ የተወሰኑ ደስተኛ የሆኑ ሰዎች አሉ። አንዳንድ ጊዜ በቤታችን የቆሸሹ ሳህኖች ላይ ስልጣን ሳይኖረን ዳቢሎስ ላይ ስልጣን እንዲኖረን እንፈልጋለን። ማለቴ ተግባራዊ በሆኑ ነገሮች ላይ መጀመር አለብን። አንድ ቀን ቅሬታ ሳታቀርቡ ማሳለፍ ትችላላችሁ? ያንን እንሞክር። አንድ ቀን ስለምንም ነገር ሳታጉረመርሙና ቅሬታ ሳታቀርቡ ማሳለፍ ትችላላችሁ? ያ ራሱ ትልቅ ተአምር ነው። ነገር ግን የመንግስተ ሰማያት ኑሮ አንዱ ቁልፍ ማጉረምረምና ቅሬታ ሳይሆን የምስጋና አመለካከት ነው። እና ጥሩ ነገር ይሄ ነው፣ የእግዚአብሔር መንግስት የሞላው ጥሩ በሆኑ ነገሮች ብቻ ነው። አሉታዊ ሆናችሁ በመንግስተ ሰማያት ኑሮ አትደሰቱም። አሉታዊ ከሆናችሁ ደስተኛ አትሆኑም። ራስ ወዳድ ከሆናችሁ ደስተኛ አትሆኑም። በሕይወታችን ውስጥ ትልቅ ለውጥ የሚያመጣው ቀላልና ትንሽዬ ነገሮች ናቸው። አንዳንዶቻችሁ እንደዚህ አድርጋችሁ ከአሉታዊ ወደ አዎንታዊ አመለካከት መቀየር ትችላላችሁ። በሕይወታችሁ ሁልጊዜ አሉታዊ፣ አጉረምራሚ እና ችግር ላይ የምታተኩሩ አትሁኑ። ደስተኛ ሁኑ። አሜን። እግዚአብሔር በጣም ብዙ ተአምር ሊሰራልን ይፈልጋል። በሕይወታችን በጣም ብዙ ነገር ሊያደርግ ይፈልጋል። ነገር ግን ሁል ጊዜ ቅሬታ የምናቀርብ ከሆን አሉታዊና ተንኮለኛ ከሆንን አያደርግልንም። ደግሜ እናገረዋለሁ። አንድ ሙሉ ቀን ምንም አይነት ቅሬታ ሳታቀርቡ ለማሳለፍ ሞክሩ። ስለዚህ ቁልፎች አሉ። የበሩ ቁልፍ ሲኖራችሁ በጣም ደስ ይላል። ቁልፎች ስልጣንን ይሰጧቸዋል። ስልጣን አላችሁ። በሉቃስ 10:19 በአዲሱ መደበኛ ትርጉም እንደዚህ ይላል፣ በጣም እወደዋል። እነሆ ትርጉሙን ተመልከቱ ማለት ነው። በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። አሁን በደንብ ተመልከቱ። ጠላታችን ኃይል አለው። ነገር ግን እናንተ እሱ የሌለውን ነገር አላችሁ። እናንተ ኃይልና ስልጣን አላችሁ። ጠላታችን ያለው ብቸኛው ስልጣን እኛ በእውቀት ማነስ ምክንያት የምንሰጠው ብቻ ነው። በአዳምና ሔዋን ላይ ውሸቱን አምነው ወጥመድ ውስጥ እስኪገቡ ድረስ ምንም አይነት ስልጣን አልነበረውም። እኛም ጎበዞች ሆነን ጠላታችንን ማወቅ አለብን። አዲሱ መጽሐፌ ስለዚህ ያወራል። ጦርነታችሁ የእግዚአብሔር ነው፣ እናንተ የምታደርጉት ምንም ነገር የለም ማለት አይደለም። ለውጊያው የማትሄዱ ከሆነ ጦርነቱን አታሸንፉም። አሜን። እና በቀን ለብዙ ጊዜ ቆም እያልኩ ስለዚህ ነገር አስባለሁ። ከእኔ ጋር በጣም ብዙ መላእክቶች አሉና እነሱ ትንሽዬ ወፍራም፣ ከጀርባቸው ለስለስ ያሉ ክንፍ ያላቸው ሕፃን ልጆች አይደሉም። ሰዎች የእግዚአብሔርን ነገሮች ይወክላሉ ብለው የሚስሏቸው ስዕሎች በጣም ይገርማሉ። እንደሚመስለኝ መላእክትን ለመጀመሪያ ጊዜ ስናይ በአክብሮታዊ ፍርሃት በፊታችን እንወድቃለን። እርግጠኛ ነኝ የሆነ ትንሽዬ በክንፍ የሚበር ወፍራም ልጅ አይሆንም። አምላካችን በጣም ምርጥ አምላክ ነው። ነገር ግን ዛሬ ላወራላችሁ ፈልጋለሁ። ማለቴ ለግማሽ ሰዓት እያወራችሁ ነበር፣ ነገር ግን እዚህ ላይ በደንብ እንድናተኩር ፈልጋለሁ። ቁልፉ ምንድን ነው? ቁልፎች አሉ። ነገር ግን አንዱ ቁልፍ በጴጥሮስ ላይ ያየነው የእምነቱ ጽናት ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲል ስለ እናንተ አላውቅም፣ ነገር ግን አንዳንዴ በእምነቴ አምኜ እንድቆይ እንዲያናግረኝ እፈልጋለሁ። ዲያብሎስ በጥርጣሬና ባለማመን እስኪመጣባችሁ ድረስ እምነት ቀላል ነው። ጥርጣሬና አለማመን የሚመጣው በምናየው ነገርና በሚሰማን ነገር ላይ ስናተኩር ነው። በማናየው መንግሥተ ሰማያት ላይ ስለማናተኩር ነው። እና እግዚአብሔር እዛ ይሆናል ብሎ የነገረንን ነገር እዚህ ምድር ላይ ከምናየው ነገር በላይ ማመን አለብን። እኔ የምኖርበት ክልል ሚዞሪ ያሳዩኝ ክልል ይባላል። እንደዛ ባይባል ደስ ይለኛል፣ ነገር ግን የሚጠራው እንደዛ ተብሎ ነው። በዚህ ዓለም ላይ አስተሳሰባችን ልክ እንደዛ ነው። አሳየኝና ከዛን አምንሃለሁ። ነገር ግን እግዚአብሔርን ማመን የምትፈልጉ ከሆነ ከእሱ ተቃራኒ የሆነ ነገር ማድረግ አለባችሁ። አምነውና ከዛን አየዋለሁ። ሁልጊዜ በመጀመሪያ እናምናለን፣ አንዳንድ ጊዜ ለብዙ ጊዜያት። በመሃሉ በጣም ብዙ ፈተናዎች አሉ። ነገር ግን ተስፋ የማትቆርጡ ከሆነ በጎ ነገር ከማድረግ አንታክት። ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናሽራለን። ዲያብሎስን ተስፋ የማይቆርጡ ሰዎች ሲያጋጥሙት በቃ አለቀለት። አሜን። ዕብራውያን 11 እምነት ምንድን ነው? አንዳንድ ጊዜ ዕብራውያን 11ን ሄጄ ማየት በጣም ደስ ይለኛል። በጣም እንደዚህ ይላል፣ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው። መደበኛው መጽሐፍ ቅዱስ እምነት ንጥረ ነገር ነው ይላል። ስለዚህ እውነተኛ ነገር ነው፣ ንጥረ ነገር አለው። እምነት እንዲፈጸምልን የምንፈልጋቸው ነገሮችና የማናያቸው ነገሮች ማስረጃ ነው። ስለዚህ በእምነቴ እስከሌለኝ ድረስ በተፈጥሯዊ ሕይወቴ አይኖረኝም። እግዚአብሔርን በመጀመሪያ ማገልገል ስጀምር በሕይወቴ ጾታዊ ጥቃት ስለደረሰብኝ በሁለተኛ ደረጃ ሕይወት መደሰት አለብኝ ብዬ አስብ ነበር። አሁን የማደርገውን ነገር በዛን ጊዜ አደርጋለሁ ብዬ አላስብም ነበር። ማለቴ በጣም 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 ልዩ የሆነ ተአምር ነው። ነገር ግን ታውቃላችሁ፣ ዝም ብሎ በድንገት የሆነ ነገር አይደለም። በጣም ብዙ ስራና መስዋዕትነት ጠይቋልና የመዋኛ ገንዳ የሚሞላ እንባም ነበርና ማቆም እንደገና መጀመርና ማቆም እንደገና መጀመር፣ ተስፋ መቁረጥ እንደገና መጀመርና ስብከቶችን መስማት፣ መጽሐፎችን ማንበብ፣ መጽሐፎችን ማንበብ፣ መጽሐፎችን ማንበብ፣ መጽሐፎችን ማንበብ፣ መጽሐፍ ቅዱስን ማንበብ፣ መጽሐፍ ቅዱስን ማንበብ። ይህ ነገር አንድ ጊዜ ብቻ ስላደረጋችሁት አይሆንም። በሕይወታችሁ ያለውን ችግሮች ለመፍታት ለተወሰነ ጊዜ ቤተ ክርስቲያን ከሄዳችሁ በኋላ ሳይስተካከል ሲቀር መናደድ የለባችሁ። እኔ ጋር የመጣች አንድ ሴትዮ አስታውሳታለሁ። የሆነ ቦታ ነበርኩኝ፣ ነገር ግን ቦታው የት እንደሆነ አላስታውስም። በዛን ጊዜ ቡድናችን ውስጥ ትንሽ ሰዎች ስለነበሩ ትምህርቱን ስንጨርስ እጸልላቸው ነበር እና እሷ መጣችና እኔን እያየች እንዲህ አለችኝ፣ ገንዘቤ መልሽልኝ። እና እኔም ስለምን እያወራሽ እንደሆነ አላውቅም አልኳት። እሷም ስሚኝ፣ እንዳደርግ ያልሽኝን ነገር ለሶስት ሳምንት አድርጌዋል፣ ነገር ግን ምንም ነገር አልተለወጠም። እውነቱን ለመናገር ፊት ለፊት ላለመሳቅ ከባድ ነበር። ዲያብሎስ እንዲያበላሸን 50 ዓመት እንሰጠዋለን፣ ነገር ግን እግዚአብሔር እንዲጠግነን ከሶስት ሳምንት በላይ አንሰጠው።
ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው።